deebinutti bakka jirtanutti fayyaa ta'a nagaatti.
ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 4 2014 ዓመተ ምህረት ዝግጅታችን ጀመረ።
ለድርድር ለምግግር ለሰላም ይችላል አሁን ያለው መንግስት በጉልበት መወገድ አለበት። ይህንን መንግስት በጉልበት ለማስወገድ ደግሞ ግንባር ፈጥሯል ማለት ነው እነዚህ ዘጠኝ ኃይሎች።
ቀደም ሲል የሰማችኋቸው ሰሞኑን ዋሽንግተን ዲሲ ውስጥ መመስረቱ ይፋ የተደረገው የኢትዮጵያ ፌደራሊስትና ኮንፌደራሊስት ኃይሎች የጋራ ግንባር አስተባባሪ አቶ ዮሐንስ አብርሃ ናቸው።
በእኛ እምነት እብደት ነው ብለን ነው እናስበው። ምንም ጥያቄ የለውም። እቺን ሀገር መልሶ ወደኋላ ወደ አዘቅት ውስጥ የሚከት ወደኋላ የሚመልስ ማንኛውንም ነገር ያላገናዘበ ኢትዮጵያ ያለችበትን ሁኔታ ያላገናዘበ።
አቶ ሙልጌታ አበበ የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ናቸው።
ከእውነታው የራቁ ነባራዊ ሁኔታውን ያላሟላ ደግሞ በፍጹም ከዛ ጋር የማይጣጣምበት ሁኔታ ይያለ የተመሰረተ በመሆኑ ዝም ብሎ ከቅዥት ያለፈ ሌላ ተጨባጭ ነገር ያመጣል ብሎ ማሰብ አይቻልም።
እኚህኛው ደግሞ አቶ ብሸት ሙላት ይባላሉ። የህግ ባለሙያና አማካሪ ናቸው። በምሽቱ ዝግጅታችን ሁሉም ሀሳባቸውን ያካፈሉበት ዘገባ ይዘናል። ዝግጅቶቻችንን በዌብሳይታችን amharic.voenews.com እንዲሁም በፌስቡክ @voenews ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ናይስተልን አድማጮች የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። በአማራ ክልል በሰሜን ወሎና ደቡብ ጎንደሮች ዞኖች በተካሄደ ጦርነት የተፈጸሙ የመብት ጥሰቶች የጦር ወንጀል ስለመሆናቸው አመላካች ሁኔታዎች እንዳሉ የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ኮሚሽኑ ምርመራ ባካሄደባቸው ጥቂት ስፍራዎች ብቻ ቢያንስ 184 ሲቪል ሰዎች መገደላቸውንም ገልጿል። አድማጮች ኮሚሽኑ የሰጠውን መግለጫ በተመለከተ የተሰናዳው ዘገባ ከዜናው በኋላ ይቀርባል። ኤርትራ ዩናይትድ ስቴትስ ትናንት አርብ በኢትዮጵያ ካለው ግጭት ጋር በተያያዘ በኤርትራ ጦር በገዢው ፓርቲ አባላትና በሁለት ከፍተኛ የመንግስት ባለስልጣናት ላይ የጣለችው አዲስ ማዕቀብ ዩናይትድ ስቴትስ የምትከተለው የተሳሳተ የጠበኝነት ፖሊሲ ቀጣይ እርምጃ ነው ስትል እንደምትቃወም አስታወቀች። የኤርትራ ውጭ ጉዳይ ሚኒስትር ዛሬ ቅዳሜ ባወጣው መግለጫ ህገወጡና ሞራል አልባው ማዕቀብ ዋና ዓላማ የኤርትራን ህዝብ መከራ ለማብዛትና የአፍሪካ ቀንድ እንዳይረጋጋ ለማድረግ የወጣ ነው ሲል አጣጥሎታል። የዩናይትድ ስቴትስ ግምጃ ቤት ትናንት ባወጣው መግለጫ በኤርትራ የመከላከያ ኃይል የኤርትራ ገዢ ፖለቲካ ፓርቲ በሆነው በህዝባዊ ግንባር ለዲሞክራሲና ለፍትህ ፓርቲ ማዕቀብ መጣሉን አስታውቋል። ከግለሰቦችም እንዲሁ የኢኮኖሚ አማካሪውን ሀጎስ ገብረህይወት ወልደኪዳን፣ የኤርትራ ደህንነት ሹም አብርሃ ካሳ ነማርያም፣ በህድሪ ትረስትና የቀይ ባህር ኮርፖሬሽን የሚሰሩት ሁለት ግለሰቦች ማዕቀቡ ከተጣለባቸው ውስጥ ይገኙበታል። የሱዳን ወታደራዊ መሪዎች ቀደም ሲል የነበረውን የሲቪል መር መንግስት አስወግደው አዲስ ምክር ቤት ማቋቋማቸውን ካሳወቁ 3 ቀን በኋላ በሱዳን ዛሬ ቅዳሜ የሚሊየን ሰዎች ሰልፍ በሚል የተቃውሞ ሰልፍ ተካሂዷል። ፖሊስ ሰልፈኞቹን ለመበተን አስለቃሽ ጋዝ መጠቀሙ ተገልጿል። ሶማሊያ ውስጥ የአፍሪካ ህብረት ተልእኮ ወይም አሚሶን አባላት የነበሩ የኡጋንዳ ወታደሮች ሰላማዊ ሰዎችን ሆን ብለው ገድለዋል በሚል ተወንጅለው በሞትና እስከ 39 ዓመት በሚደርስ ጽኑ እስራት መቀጣታቸው ተሰማ። ሙቃዲሾ ውስጥ የተሰየመው የኡጋንዳ ወታደራዊ ችሎት እንደ አውሮፓ አቆጣጠር ነሐሴ 10 በታችኛው ሸበሌ ጎልወየን በተባለው አካባቢ የነበሩ ሰላማዊ ዜጎችን ሆን ብለው ገድለዋል በሚል ሁለት ወታደሮች በሞት 3ቱ ደግሞ በ39 ዓመት እንዲቀጡ መወሰኑን የሶማሊያ ፍትህ ሚኒስትር አብዱል ከድር መሐመድ ኑር ለቪኦኤ ተናግረዋል። ሚኒስትሩ አያይዘውም ይህ በአሚሶን ተልእኮ ለተሳተፉት ትምህርት ይሆናል፣ የሶማሊያን ሰላማዊ ዜጎች ገድሎ ማንንም የሚያመልጥ ወታደር አይኖርም ብለዋል። እንደ አውሮፓ አቆጣጠር እስከ 2030 ድረስ በአፍሪካ ከሰሃራ ከምዕራብ ሴኔጋል ጫፍ እስከ ጅቡቲ 8000 ኪሎ ሜትር የሚሸፍን ዛፍ በመትከል ለማልማት እንደ አውሮፓ አቆጣጠር በ2007 ታላቁ አረንጓዴ ግድግዳ የሚል ታስቦ የተጀመረው ፕሮጀክት እስካሁን ያሳካው 4% ብቻ መሆኑ ተነገረ። በሰሃራ በረሃ በታየው የአየር ንብረት ለውጥ እየጨመረ በመጣው ሙቀትና ወደ ደቡብ የሚከለበሰው የአሸዋ ማዕበል በየጊዜው ከመጥለው ከባድ ዝናብ ጋር ተደምሮ በሚሊየን የሚቆጠሩ ችግኞችን ማውደሙ ተነግሯል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና አማካሪዎቻቸው በመጪው የካቲት የአገልግሎት ጊዜያቸው የሚያበቃውን የፌደራል ግምጃ ቤቱን ቦርድ ሊቀመንበር ጄሮም ፓውልን እንደገና ለመሾም መፈለግ አለመፈለጋቸውን ለመወሰን እየተቃረቡ መሆኑ ተሰማ። ይሁን እንጂ የተባባሰ በመጣው የዋጋ ግሽበት ከህዝብ እየተነሳው ያለው ሮሮ ለውሳኔ የሚያበቃውን ውይይት መልክ ሊቀይረው ይችላል ተብሏል። ፕሬዚደንት ባይደን የሚወስኑት በሶስት አስርት ዓመታት ጊዜ ውስጥ ታይቶ የማይታወቅ ግሽበት የተመዘገበበት እንደ ምግብና ነዳጅ ያሉ የሸቀጦችና የአገልግሎት ዋጋዎች እየጨመሩ ባሉበት ጊዜ መሆኑ ተመልክቷል። የዩናይትድ ስቴትስ የሥራ ሚኒስቴር ባለፈው ጥቅምት ወር የነበረው የዋጋ ግሽበት ካለፈው ዓመት ጋር ሲነጻጸር በ6.2% ማደጉን አስታውቋል። ይህ ተስፈንጣሪ እድገት አሳሳቢ ሲሆን የፌደራል ግምጃ ቤቱ ወደ 10 ዓመት በሚሆን ጊዜ ውስጥ የዋጋ ግሽበትን ወትሮ እንደነበረውና እንዲሆን ወደሚፈለገው ወደ 2% አውርዶ መመለስ አለመቻሉም ተነግሯል። ፕሬዚደንት ጆ ባይደን በጋዜጠኝነት የፑልቲዘር ሽልማት አሸናፊና የቀድሞ የአሜሪካ ድምጽ ዳይሬክተር አማንዳ ቤነትን የዩናይትድ ስቴትስ ግሎባል ኤጀንሲ ዋና ስራ አስፈጻሚ አድርገው ለመሾም ማጨታቸውን ዋይት ሃውስ ትናንት አርብ ባወጣው መግለጫ አስታውቋል። ትላንት ረፋዱ ላይ ለዚህ ስፍራ በመታጨቴ ከፍ ያለ ክብር ይሰማኛል ያሉት ቤነት ሹመቱ ከጸደቀ በመላው ዓለም የነጻ ፕሬስ እሴቶችን በመጠበቅ ወሳኝና አስቸጋሪ የሆነውን የጋዜጠኝነት ስራ ለመስራት ከሚተጉ የግሎባል ኤጀንሲ ጋዜጠኞች ጋር አብሬ ለመስራት ከፍ ያለ ኩራት ይሰማኛል ብለዋል። ዜናውን ለድርጅቱ ሰራተኞች በኢሜይል ያስተዋወቁት የአሜሪካ ድምጽን ጨምሮ በዓለም አቀፉ ግሎባል ኤጀንሲ ስር የሚገኙ 5 የተለያዩ ድርጅቶችን በተጠባባቂ ስራ ፍጻሜነት በመምራት ላይ የሚገኙት ኬሉ ቻው ናቸው። የ69 ዓመቷ አማንዳ ቤኔት እንደ አውሮፓ አቆጣጠር ከ2016 ጀምሮ እስከ 2020 ድረስ ቪኦኤን በዳይሬክተርነት ሲመሩ የቆዩ ሲሆን የቀድሞው ፕሬዝዳንት ዶናልድ ትራምፕ እጩ ማይክ ፓክን የሕግ መወሰኛው ምክር ቤት የኤጀንሲው ስራ አስፈጻሚ አድርጎ ባጸደቀበት ወቅት ኃላፊነታቸውን በገዛ ፈቃዳቸው የለቀቁ መሆኑ ታወቃል። ለዋይት ሃውስ ከቪኦኤ ለቀረበለት ጥያቄ ተጨማሪ ማብራሪያ አልተሰጠም። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪ ቹዝ ግጭቶቻችን ጋር አብራችሁን ቆዩ።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 3 2014 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com እንዲሁም በአትቪአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ዘገባ እንሰራችሁ። በአማራ ክልል በሰሜን ወሎና በደቡብ ጎንደር ዞኖች በተካሄደ ጦርነት የተፈጸሙ የመብት ጥሰቶች የጦር ወንጀል ስለመሆናቸው አመላካች ሁኔታዎች እንዳሉ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኮሚሽኑ ምርመራ ባካሄደባቸው ጥቂት ስፍራዎች ብቻ ቢያንስ 184 ሲቪል ሰዎች መገደላቸውንም ገለጸ። መለስካቸው አምሃ ዝርዝር አለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ይፋ ያደረገው መግለጫ የኮሚሽኑ ምርመራ ቡድን ባተኮረባቸው የአማራ ክልል አካባቢዎች በተደረገ ጦርነት ቢያንስ 184 ሲቪል ሰዎች መገደላቸውን አስታውቋል። ኮሚሽኑ በደቡብ ጎንደር ዞን ደብረታቦር ከተማ፣ ፋርጣ ወረዳ፣ ጉና በጌምድር ወረዳ፣ ነፋስ መውጫ ከተማና ላይጋይንት ወረዳ እንዲሁም በሰሜን ወሎ ዞን ሐራ፣ ወልዲያ፣ መርሳ፣ ሀብሩ፣ ኡርጌሳና ቆቦ እና በደቡባዊ ትግራይ አላማጣ ከተማ ከነሐሴ 22 እስከ 30 2013 ዓመተ ምህረት ባደረገው ምርመራ የሰላማዊ ሰዎችን ሕይወት ህልፈት ጨምሮ አያሌ የአካል ጉዳቶችንና የንብረት ውድመቶችንም ዘግቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብት ክትትልና ምርመራ የሰሜንና ምዕራብ ሪጅን ዳይሬክተር አቶ ይልቃል ግዛው ይህ ምርመራ ውስንና በጥቂት ስፍራዎች ብቻ የተካሄደ በመሆኑ የደረሰውን ጉዳት በመላት እንደማያመለክትም ይገልጻሉ።
በአማራ ክልል የምርመራ ቡድኑ በአካል ተገኝቶ ለመመልከት የቻለው በደቡብ ጎንደር ዞን እና በደቡብ ወሎ ዞን የሚገኙ ስፍራዎችን ነው። በእነዚህ ዞኖችም ቢሆን ሙሉውን ስፍራዎች ተንቀሳቅሶ ለማየት አልቻለም። ስለዚህ ይሄ ሪፖርት በአጠቃላይ በዚህ ግጭት የነበረውን አውድ ያሳይ እንደሆነ ነው እንጂ ኤግዞስቲቭ የሆነ ወይም ሁሉም የመብት ጥሰቶች ወይም ደግሞ በግጭቱ የሞቱ ሰዎችን በሙሉ ዘርዝሮ ሊያሳይ እንደማይችል በሪፖርቱም ያመለክታል። እና 184 ሰዎች ቢያንስ ነው ያልነው። እኛ ግጭት በአጠቃላይ በአካል ተገኝተ ምርመራ ልናደርግ ከቻልንባቸው በእነዚህ በሁለት ዞኖች ከሚገኙ ስፍራዎች ምናልባት ለመጥቀስ ያህል በደቡብ ጎንደር ዞን ለምሳሌ የደብረ ታቦር ከተማ፣ ፋርጣ ወረዳ፣ ጉና በጌ ምድር ወረዳ፣ የንፋስ ሞጫ ከተማ እና ላይ ጋይንት ወረዳ በአካል ተገኝቶ የምርመራ ቡድናችን ተመልክቷል። በደቡብ ወሎ ዞን ደግሞ በአካል አክሰስ ለማድረግ የተቻለው በወቅቱ የደሴ ከተማን፣ ሀይቅ ከተማና ኮምቦልቻ ከተማን ነበር። ስለዚህ በደቡብ ወሎ ዞን የተደረገው ምርመራ በዋናነት ከሰሜን ወሎ ዞን ተፈናቅለው የመጡ የሀገር ውስጥ ተፈናቃዮችን በማነጋገር በወልዲያ ቆቦና አካባቢ የነበሩ የመጡ ሰቶችን በተመለከተ መረጃ በማሰባሰብ ነው የተሰራው። እና ዞሮ ዞሮ በአጠቃላይ በግጭቱ ህይወታቸው ያለፉት ሁሉንም ሰዎች በተመለከተ መረጃ ለማሰባሰብ የሚያስችል አውድ አልነበረም በወቅቱ።
የኮሚሽኑ ዘገባ እንደሚያመለክተው በከተሞችና በመኖሪያ ስፍራዎች ላይ በሁለቱም ወገን የተተኮሱ ከባድ መሳሪያዎች ከፍተኛ ጉዳት አድርሰዋል። ጦርነት በተካሄደባቸው ስፍራዎች ይላል ዘገባው፣ ጦርነት በተካሄደባቸው ስፍራዎች የህወሓት ታጣቂዎች የሲቪል ነዋሪዎች መንደሮችን በመሽግነትና በመዋጊያነት በመጠቀማቸው ሲቪል ሰዎችንና ንብረቶችን ለወታደራዊ ጥቃት አጋልጠዋል ብለዋል። አክሎም የህወሓት ታጣቂዎች ከተሞችን ከመቆጣጠራቸው አስቀድሞ ከባድ መሳሪያዎችን ወደ ከተሞችና መኖሪያ ስፍራዎች ይተኩሱ ነበር ይልና በእነዚህ ድርጊቶች በህይወትና በንብረት ላይ ደርሰዋል ያላቸውን ጉዳቶች በምሳሌነት ይዘረዝራል። እነዚህ ድርጊቶች የሰብአዊ መብቶችና የሰብአዊነት ህጎችን በመተላለፍ ከፍተኛ የሰብአዊ መብቶች ጥሰትና የጦር ወንጀሎች ሊሆኑ ይችላሉ ሲል አስገንዝቧል። መግለጫው አክሎም በተቃራኒው የሀገር መከላከያ ሰራዊት በህወሓት ታጣቂዎች ከሲቪል ሰዎች መኖሪያ ስፍራዎች የተከፈተበትን ጥቃት ለመከላከልና ለማጥቃት በወሰደው እርምጃ የጎንዮሽ ጉዳት ለመቀነስ ወይንም ለማስቀረት የወሰዳቸው እርምጃዎች ተመጣጣኝነት ለመፈተሽ የሚያስችል በቂ መረጃ ለማግኘት እንዳልቻለ ይናገራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ
የኢትዮጵያ ሰብአዊ መብቶች ኮሚሽን በሰጠው በዚህ መግለጫ ላይ ከህወሓት በኩል እስካሁን በቀጥታ የተባለ ነገር የለም። ሆኖም ግን ሰሞኑን ከሰብአዊ መብቶች ጥሰቶች ጋር በተያያዘ ስሙ በተደጋጋሚ የሚነሳው ህወሓት በሰጠው መግለጫ እንዲህ ያሉ ወንጀላዎችን እንደማይቀበላቸውና በገለልተኛ ዓለም አቀፍ ተቋማት ምርመራ እንዲደረግበት መጠየቁ ይታወሳል። አድማጮች አሁን ወደ ተከታዩ ዘገባችን እንሰራጫለን። በሶማሌ ክልል የተከሰተው ድርቅ ከብቶችን እየገደለ መሆኑን ክልሉ አስታወቀ። በድርቁ የሞቱ እንስሳት ቁጥርም ወደ 50 ሺህ መጠጋቱ የክልሉ የኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱል ቃድር ረሺድ ለአሜሪካ ድምጽ ገልጸዋል። ክልሉ ለችግሩ አስቸኳይ ምላሽ ለመስጠት 200 ሚሊዮን ብር በጀት የመደበ ሲሆን የፌደራል መንግስትና የሌሎች መንግስታዊ ያልሆኑ ድርጅቶችንም ድጋፍ ጠይቋል። አዲስ ቸኮል ተጨማሪ ያለው።
አዲሱ የሶማሌ ክልል ካቢኔ ለመጀመሪያ ጊዜ ከጅጅጋ ውጪ ጎዴ ከተማ ላይ ባካሄደው ጉባኤ በድርቅ ለተጎዱ አካባቢዎች አፋጣኝ ምላሽ የሚሆን 200 ሚሊዮን ብር ማጽደቁን የክልሉ የኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱል ቃድር ረሺድ በተለይ ለአሜሪካ ድምጽ አስታውቀዋል።
የወሰነው የቅድመ ማስጠንቀቂያ ስራ እንድንሰራበት ነው። ይህ 200 ሚሊዮን እንሰራበት መጀመሪያ የሰው ህይወትን ለማዳን እርምጃ የሚወስደው ውሃ ነው። ችግሩም ማህበረሰቡ እንዲጠቀሙ መጀመሪያ ውሃ ነው። ውሃ ፒጂ ወይ ወተር ትራኪንግ እንዲሰራ ነው መጀመሪያ። ሁለተኛ ደግሞ በድርቅ የሚጠቁ ማህበረሰብ ምግብ እና ምግብ ነክ ነገሮች ለማድረስ እንደ ሁለተኛ አጀንዳ ይዘናል። ሶስተኛ እንስሳት መኖን ለማምረትም ለመግዛትም የምንጠቀምበት ፋይናንስ ነው ማለት ነው። 200 ሚሊዮን የበጀት ነው።
እንደ አቶ አብዱል ቃድር ገለጻ ችግሩ ከክልሉ አቅም በላይ ሊሆን ስለሚችል የፌደራል መንግስትና መንግስታዊ ያልሆኑ ድርጅቶችም በድጋፍ አቅርቦቱ የበኩላቸው እንዳበረክቱ ጥሪ አቅርበዋል።
ለሰፊው ማህበረሰብ 200 ሚሊዮን መነሻ እንጂ ሙሉ ለሙሉ ያለው ችግር ይቀርፋል ማለት አይደለም። እንደዚሁም ፌደራል መንግስትም የራሱን ጣልቃ ገብቶ ይገዛ እንዲያደርግ በዛው ሀሳብ ተነስቷል። እንደ ሁለተኛ የበጎ አድራጎት ድርጅቶች ክልልም የሚንቀሳቀሱ በጎ አድራጎት ድርጅቶች ይህን ኤጀንሲዎችም እንደዚሁ የያዙት ይከዳለ ከድርቅ ጋር የተያያዘ እነሱንም በአስቸኳይ ጅጅጋ ስንመለስ ሰብስበናቸው የራሳቸው ድጎማ እንዲያደርጉ ነው። በሌላውም ማህበረሰብ እንዲሁ ከነጋዴም ሌላው ሎካል በጎ አድራጎት ድርጅቶችም ማህበረሰቡን ተረባርቦ አንድ ላይ የፈረን ስራ ለመስራት ነው ስብሰባው ላይ የተነሱ ሀሳቦችን።
አዲሱ የሶማሌ ክልል ካቢኔ ከዋና ከተማ ውጭ በጎዴ ከተማ ስብሰባውን ለማድረግ የወሰነውም ከዚሁ የድርቅ ምላሽ ጋር በተያያዘ እንደሆነ ነው አቶ አብዱልቃድር የሚናገሩት። ከ15 ቀን በፊት ዋነኛ የድርቅ ተጎጂ ወደሆነው ዳዋ ዞን የእንስሳት መኖ የተጫነው ከሸበሌ ዞን ዋና ከተማ ጎዴ እንደሆነ የሚናገሩት አቶ አብዱልቃድር አሁንም ለሰውና እንስሳት በመስኖ የሚለሙ ሰብሎችን ለመጎብኘት ጭምር ወደ ጎዴ መምጣት እንዳስፈለገ ነው የሚናገሩት።
ጎዴ አካባቢ አሁን ብዙ ጊዜ በድርቁ እየተጠቃ ያለው እንስሳቱ ነው መጀመሪያ የሚጠቃው። ከዛ ከእንስሳቱ ቀጥሎ ነው ማህበረሰቡ የሚደርሰው። ለምን እንስሳት ስንባል እንስሳቱ ግጦሽ እጦትና ውሃ እጦት ነው እየገጠመን። ከዚህ በመነሳት ጎዴ አካባቢ እንስሳት መኖ ነው እየተዘራም የተከፋፈለን የነበረውና ይህንን ለማጠናከር የምዕራብ ጎዴ ፕሮጀክት እንስሳት መኖ እርሻዎችን ጉብኝትን ነበር። ከዚህ በፊት ያው ከ15 ቀናት በፊት ለዳዋ ዞን እንስሳት መኖ ከዚህ ነው የተጫነው። አሁንም የበረታ ስለሆነ ድርቁ ሌላም አካባቢ የሚጠቃ ስለሆነ ይህንን ለማጠናከር ነው እዚህ የተገኘ።
በሶማሌ ክልል ዝናብ የሚዘንብባቸው ሁለት ወቅቶች ላይ ዝናብ ባለመዝነቡ በተከሰተው ድርቅ 48,000 ገደማ እንስሳት መሞታቸውንና ድርቁም ከዳዋ ዞን ባሻገር የሊበንና ዲር ዞን ወረዳዎችን እንስሳትንም መግደል እንደጀመረ አቶ አብዱልቃሪ ተናግረዋል።
በቁጥር ደረጃ በእርግጠኝነት ያው ከጊዜ ወደ ጊዜ እየጨመረ ከመሆኑ አንጻር ክልል አገር ይችላለው፣ ግን ያለኝ ሪፖርት እስከ 48,000 በተለያዩ የእንስሳት ከብትም ግመልም የሚሞቱት በዚሁም እየጀመረ ነው። አሁን ሊባን አንዳንድ አካባቢዎች ከዳዋ ዞን ጋር የሚዋሰኑ ወረዳዎች አሉ፣ እነዛም ጀምሯቸዋል። አስደሪም እንደዛ ሲዝን ያው ያሉ በተመሳሳይ ሎኬሽን ያሉ ዞኖች እየጀመራቸው ነው ድርቁ። አሁን እንስሳቶቹ እየሞቱ ነው።
ላኒኛ ተብሎ ከሚጠራው የአየር ንብረት ለውጥ ክስተት ጋር በተያያዘ ሰፊ ቦታን የሚሸፍን የአፍሪካ ቀንድ አካባቢ በድርቅ ተጠቅቷል። ከዳዋ ዞን ጋር በሚጎራበት የኦሮሚያ ክልል ቦረና ዞን ተመሳሳይ ድርቅ ተከስቶ ከ15 ቀን በፊት በወጣ መረጃ ከ9,000 በላይ የቁም እንስሳት ህይወታቸው ያለፈ ሲሆን የክልሉ መንግስትም 100 ሚሊዮን ብር በጀት መድቦ የእንስሳት መኖና ውሃ እንዲሁም ለአርብቶ አደሮች ልዩ ልዩ ድጋፍ እያደረገ መሆኑን ክልሉ አስታውቆ ነበር። በተመሳሳይ በኬንያም በከፋ ድርቅ ተጎጂ ለሆኑ ለ369,000 አባወራዎችና 734,000 ገደማ ግለሰቦች የኬንያ መንግስት ድጋፍ እንደሚያደርግ አስታውቋል። ሆኖም ድጋፉ በጥሬ ገንዘብ መሆን እንደሚጀምር ነው የሀገሪቱ ጋዜጣ ኔሽን የዘገበው። እስካሁን 1.2 ቢሊዮን የኬንያ ሽልንግ ምግብ ለመግዛትና ለማሰራጨት መዋሉን እንዲሁም በድርቅ ተጎጂ ከሆኑ አርብቶ አደሮች በ450 ሚሊዮን ሽልንግ የቁም እንስሳት ለመከላከያ ሰራዊት መግዛቱን ያስታውቀው የኬንያ መንግስት አሁን ግን ለአባወራዎች 3,000 ለግለሰቦች ደግሞ 2,000 ሽልንግ በጥሬ ገንዘብ መስጠት ይጀምራል ብሏል። በኢትዮጵያም የአርብቶ አደሮችን የድርቅ ተጋላጭነት ለመቀነስ ከሚቀርቡ የመፍትሄ ሀሳቦች አንዱ እንስሳትን አስቀድሞ ከመጎዳታቸው በፊት መንግስት እንዲገዛቸው ማድረግ መሆኑን የአሜሪካ ድምጽ መዘገቡ ይታወሳል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች፣ አሁን ሰፋ ያለውን ጊዜ የሚወስደው የትንታኔ ዝግጅታችንን ልለፍ። ባለፈው ሳምንት አርብ ዋሽንግተን ዲሲ ውስጥ መግለጫ የሰጡ የፖለቲካ ድርጅቶች ህወሓትና ኦነግን ጨምሮ 9 ሆነው የኢትዮጵያ ፌዴራሊስትና ኮንፌዴራሊስት ኃይሎች ጥምረት በሚል መመስረታቸውንና ስልጣን ላይ ያለውን የኢትዮጵያ መንግስት በኃይል በማውረድ የሽግግር ሂደት እንዲኖር ለማድረግ እንደሚሰሩ ይፋ አድርገዋል። በሌላ በኩል ደግሞ ይህንን መግለጫ ተከትሎ አዲስ አበባ ላይ መግለጫ የሰጡት የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ህወሓትና ራሱን የኦሮሞ ነጻነት ሰራዊት የሚለው ኃይል ኢትዮጵያን የማፍረስ ተልዕኮ በመወጣት ላይ ናቸው ሲሉ ገልጸዋል። የህግ ባለሙያውና አማካሪው አቶ ውብሸት ሞላ በበኩላቸው የፖለቲካ ድርጅቶቹ ስብስብ ኢትዮጵያ ውስጥ ካለው ተጨባጭ ሁኔታ በእጅጉ የራቀ ነው ብለውታል። በዚህ ዙሪያ የተሰናዳው ዘገባ ቀጥሎ ይቀርባል። ዮሐንስ አብርሃ በኢትዮጵያ የውጭ ጉዳይ ሚኒስቴር ውስጥ በአዲስ አበባ በፓሪስ በብራስልስ ውስጥ 19 ዓመታት አገልግለዋል። በአሁኑ ሰዓት ደግሞ በካናዳ የሚገኙ ሲሆን የትግራይ ክልላዊ መንግስትን ወክለው በውጭ ሀገር እንቅስቃሴ የሚያደርጉ ኮሚቴ ጋር አብረው በመስራት ላይ ይገኛሉ። አሁን ደግሞ ባለፈው ሳምንት አርብ ዋሽንግተን ዲሲ ውስጥ መግለጫ የሰጡ የፖለቲካ ድርጅቶች ህወሓትና ኦነግን ጨምሮ 9 ሆነው የኢትዮጵያ ፌደራሊስትና ኮንፌደራሊስት ኃይሎች ጥምረት በሚል በመስረታቸው ይፋ ያደረጉት ስብስቦች አስተባባሪ መሆናቸውን ገልጸውልናል።
9ኙ መሬት ላይ የትጥቅ ትግል የሚያደርጉ ድርጅቶች ናቸው እና ስማቸው የፌደራሊስትና ኮንፌደራሊስት ኃይሎች በሚል ነው የተቀመጠው ማለት ነው። እነዚህ ኃይሎች ኢትዮጵያ ውስጥ ትግል እያደረጉ ያሉ ናቸው። አሁን ያለው መንግስት ለኢትዮጵያ ህዝብ ለኢትዮጵያ ወደ ከፋ ሁኔታ እየወሰደ ያለ መንግስት ስለሆነ ህዝባችንም ከፍተኛ የሆነ በደልና ስቃይ እየደረሰበት ያለበት ጊዜ ስለሆነ ለኢትዮጵያም ለኢትዮጵያውያንም አይሆንም ብለው አሁን ላለው ስርዓት ተቃውሞ የተነሱ ናቸው ማለት ነው። መሬት ላይ ትብብር ያደርጋሉ። ከዛ በኋላ ደግሞ በፖለቲካው ፍሮንት ያለውን ትብብር፣ በዲፕሎማሲ ፍሮንት ያለውን ትብብር ለማስቀጠል ተብሎ የተቋቋመ ግንባር ነው ማለት ነው። እና ተወካዮቻቸው ናቸው ተገናኝተው የፈረሙት ማለት ነው።
አንድ ላይ ሆነው ግንባር መፍጠራቸውን የገለጹት ድርጅቶች የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባር፣ የአገው ዲሞክራሲያዊ ንቅናቄ፣ የቤንሻንጉል ህዝቦች ነጻ አውጪ ንቅናቄ፣ የዓለም አቀፍ ቅማንት ህዝቦች መብትና ፍትህ ንቅናቄ፣ የኦሮሞ ነጻ አውጪ ግንባር፣ የኦሮሞ ነጻነት ሰራዊት፣ የሲዳማ ብሔራዊ ነጻነት አውጪ ግንባር፣ የሶማሌ ክልል ተጋድሎና የትግራይ ህዝቦች ነጻ አውጪ ግንባር ናቸው። የህግ ባለሙያውና አማካሪው እንዲሁም በኢትዮጵያ የፖለቲካ ፓርቲዎች ጉዳይ ትንታኔ በመስጠት የሚታወቁት አቶ ውብሸት ሙላት ስብስቡ የህወሓትን ፍላጎት ለማስፈጸም የተመሰረተ ነው ይሉታል።
እንግዲህ ይህ ግንባር ተመሰረተው አሜሪካ ነው። ከነዚህ ውስጥ እንግዲህ ጎላ ብሎ የሚታወቅ ሰው ያለው አንድ ሰው እንደሆኑ ነው ያየሁት። ብርሃነ ገብረ ክርስቶስ የሚባል የነባር የትግራይ ህዝብ ነጻ አውጪ ግንባር የትልቅ ታጋይ የሆነ ሰው ነው እንግዲህ የሚታወቅ ያለው። ሌሎቹ በህዝብ ዘንድ የሚታወቁም አልመሰሉኝም። ስብስቡም አገር ቤት ውስጥም አንዳንዶቹ ያሉ ይመስላሉ። አንዳንዶቹ እንኳን አዳዲስ የሚሆኑ አሉ። ለምሳሌ የትናንት ዲሞክራሲ ፓርቲ የሚባለው በሀገር ውስጥ በህጋዊ ፓርቲ እንደሆነ ይታወቃል። እንዴት አሜሪካ ሄዶ እንደዚህ አይነት ግንባር ውስጥ ስለመሳተፉ ነው ገና እንግዲህ አረጋገጫ ያስፈልገዋል። እና ለማንኛውም እነዚህ ለአሁን የተፈጠሩት ግንባሮች ድሮም ህወሓት ወይም በአማርኛው ትህነግ ግንባር በመፍጠር ይታወቃል። ትግልም እያለ የተለያዩ ግንባሮችን ይፈጥር ነበር። 1983 ላይ እንዲሁ የተለያዩ ግንባሮችን አሰባስቦ ነበር። ተመሳሳይ ድርጊት ነበር ያደርግ የነበረው። እና ያ ብቻ ሳይሆን ባለፉት 2-3 ዓመታት ውስጥም በተለይ ሰሜን እዝ ላይ እንትን ከማድረጉ በፊት እንደዚሁ የተለያዩ የፌዴራል ኃይሎች የሚል መቀሌ ተሰባስቦ ነው። እና አሁንም ይሄ ውጭ አለው የሚመስለው የዚሁ ቅጥያ ለህወሓት የኢትዮጵያ መከላከያ ሰራዊት ላይ ጥቃት ከፈጸመበት ጊዜ ጦርነት ላይ ነው ያሉት። የዚሁ የጦርነቱ ቅጥያ ናቸው ማለት ነው የሚቻለው።
አቶ ዮሐንስ ስብስቡ ግንባሩን ከመፍጠሩ በፊት ውይይት ሲያደርግ የቆየ ነው ይላሉ።
2018 ላይ ኢትዮጵያ ለውጥ ከመጣ በኋላ ለውጡ ደግሞ የፌዴራሊስት ኃይሎቹን እንቅስቃሴ የሚገድብ ወይም ደግሞ ከሱ አንጻር የቆመ የሚመስል አካሄድ ስለነበር የፌዴራሊስት ኃይሎቹን የሚያሰባስብ ስብስብ ነበር። መቀሌ ላይም ከአንዴ ሁለቴ ስብሰባ ተደርጎ አዲስ አበባ ላይ ሌላ ስብሰባ ተደርጎ መለጫዎች ወጡ ነበር የተሰበሰቡ ነበር። ያ ብዙ ሊቀጥል አልቻለም በነበረው ሁኔታ ማለት። ከዛ በኋላ እነዚህ ፌደራሊስት ኃይሎች እና ኮንፌደራሊስት ባይ ዘ ወይ እንዲተበታትነን መቅረት ስለሌለብን አንድ ላይ ሆነን የሀገራችንን ሁኔታ እየተከታተልን መደረግ ያለበትን ነገር ማድረግ አለብን የሚል የራሳቸው ተነሳሽነት በራሳቸው ውሳኔ በውጪ ከአንድ አመት በላይ ሲሰባሰቡ ሲገናኙ ሲወያዩ ነበረ ማለት ነው። እዛ ውይይት ላይ እኔ እስከማውቀው ድረስ የህወሀት ተወካዮች አልነበሩም። ሌሎቹ ነበረ ይህንን ውይይት ሲያደርጉ የነበሩት ባለፉት አንድ አመት። ይህንን ደግሞ ሲያስተባብር የነበረው ህብር ኢትዮጵያ የሚባል አካል ነው። የህብር ሰዎች ሊያወሩ ይችላሉ፣ ግን ስለ ሀገራችን ነው የሚወራው። ሀገራችን ላይ ሰላም እንዲመጣ በተለይ ፌዴራሊስት ኮንፌዴራሊስት ኃይሎቹ እንደ ኃይል ሆነው አገሪቱ ውስጥ ያለውን ችግር እንዴት አድርገው ነው አድረስ ሊያደርጉ የሚችሉት በሚለው ዙሪያ ውይይት ያደርጋሉ። ከዛ በኋላ መስከረም መጀመሪያ አካባቢ ለዚህ እዚህ ስብስብ ውስጥ ያልገባ አካል አለ፣ በተለይ መሬት ላይ ወታደራዊ እንቅስቃሴ ከሚያደርጉት የትግራይ ወይም ደግሞ መንግስት የመሰረተው የዘዋይ ሀርነት ትግራይ እዚህ እንቅስቃሴ ውስጥ የለም፣ እሱም መካተት አለበት በሚል እነሱ አነሱ። በህወሀት በኩል ተቀባይነት አገኘ። ከዛ በኋላ ደግሞ ሌላ ሀሳብም ይዘው መጡ። ይህንን ማድረጋችን ካልቀረ ወደ ተሻለ ስብስብ ለምን ከፍ አይልም? መሬት ላይ ያለውም ትጥቅ ትግል የሚደረገውም ለመደገፍ ወደ ተሻለ ስብስብ ቢሆን ተገናኝቶ ውይይት እያደረጉ ከመበታተን ወደ ተሻለ ስብስብ ከፍ ቢል ጥሩ ነው የሚል ሀሳብ ቀረበ። ይህንን ሀሳብ ይዞ አቅርቦ ህብር መድረኩ ስቶ ሄደ። ከዛ በኋላ መድረኩ የእነዚህ አካላት ሆነ ማለት ነው። እነዚህ አካላት ተወያይተው ስማችን እንዲህ መሆን አለበት፣ ስምምነታችን እንዲህ መሆን አለበት። በእርግጥ ስምምነቱ በዋናነት ባለፈው በትግራይና በኦኤልኤና ኦኤልኤፍ መካከል የተደረገ ስምምነት፣ እሱም ሰፋ አድርጎ ሌሎቹን አካላት ጨምሮ የተደረገ ስምምነት ነው እና ሂደቱ ይህንን ነበር የሚመስለው።
ህብር ኢትዮጵያ በማን የሚመራ እንደሆነ መሪዎቹ ወይም ደግሞ አባላቱ ማን እንደሆኑና የፖለቲካ ድርጅት መሆን አለመሆኑን አሊያም ደግሞ የሚታወቁ ሰዎችን ስም በመጥራት በእነሱ የሚመራ እንደሆነ ጠይቄያቸው ነበር አቶ ዮሐንስን። ይህንን ራሳቸው ይመልሱ ከማለት ውጪ ምላሽ አልሰጡኝም።
እኔ አውቃለሁ እነማን እንደሆኑ፣ ግን ወደ ግለሰቦች ገሌ መገሌ ማለበት ወደ ማለት ባልገባ ደስ አስፈላጊ ከሆነ እንዳያገኙሽ አደርጋለሁ።
እኔ ለምንድን ነው መምታታት እንዳይመጣ ግልጽ ለማድረግ ብዬ ነው። በምሰራው ፕሮግራም ላይ ግልጽ የሆነ ፕሮግራም ለመስራት ስለምፈልግ ነው ያንን ጥያቄ።
አሁን ያነሳሻቸው ግለሰቦች ህብር ውስጥ ስለመኖራቸው አላውቅም።
የዚህ ስብስብ ሀሳብ አመንጪ ናቸው የተባሉት እና ህብር ኢትዮጵያ የተባለ ስብስብ አመራር ናቸው የተባሉትን ሰዎች ወደፊት እንደሚያገናኙን ጨምረው ገልጸውልናል። በሌላ በኩል አቶ ብሸት ሙላት አሁን ተፈጠረ የተባለውን ግንባር የገዘፈ ለማስመሰል ባለም አቀፍ የሚዲያ ተቋማት እገዛ በማግነን የሚደረግ ግብግብ ነው ብለው ያምናሉ።
የተለያዩ የምዕራብ የሚዲያ ተቋማትም በቀጥታ ሙሉ ሲያስተላልፉት ነበር። ለምሳሌ ሮይተርስን መውሰድ ይቻላል እና እነዚህ እነ ሮይተርስ፣ ሲኤንኤን፣ ቢቢሲ የሚባሉት ደግሞ ባለፉት አንድ አመታት ያደረጓቸውን ነገር ወይም ደግሞ ሲዘግቡበት የነበረው የጦርነቱን እና የህግ ማስከበሩ ሁኔታ በግልጽ የትህነግ የፕሮፓጋንዳ ክንፍ ነው ሲያገለግሉ የነበሩት ማለት ይቻላል። በተለይ ከኖቬምበር ፎር ከናስቲንግ ጀምረው የተሰሩትን ወደኋላ መለስ ብሎ ለቃኘ እንዴት ፍሬም እንደሚያደርጉ ዜና እንዴት እንደሚዘግቡ በአጠቃላይ ሲታይ ከትነጋራ አብረው የአንድ የፕሮፓጋንዳ ክንፉ ነው የሚሰሩ ነው የሚመስሉት እና ዓለም አቀፍ የሚዲያ ተቋማት እና እነዚህ ድርጅቶች እንዲሁም በሀገር ውስጥ ያለው የትህነግ መራሹ እና የኦነግ ሸኔ አጠቃላይ ትብብር የኢትዮጵያ እንደ ሀገር ኢትዮጵያ ላይ ጦርነት ያወጁ እንደሆነ ነው እኔ የሚገባኝ። ምክንያቱም አጠቃላይ ጥምረታቸው እና የዜና ማዘጋገባቸው ሌሎችን እንትን ስለሚያደርጉት በጣም የተቀናጀ እና የተሰናሰለ ነው። ይሄ የሚዲያዎቹ ከቨሬጅ በጣም ባልተለመደ ሁኔታ የተሰጠው ራሳቸው በቀጥታ ኢንቮልቭ ማድረጋቸውን የሚያሳይ ነው። ምክንያቱም የኢትዮጵያ መንግስት ወይም ደግሞ ሌሎች አካላት እንደ ተመሳሳይ ነገር ቢያደርጉ እንደዚህ አይነት የዜና ሽፋን ሲሰጣቸው አይታይም። በተለይ የውጭ ኃይሎች በዚህ ጦርነት ውስጥ በቀጥታ በብዙ መንገድ ተሳትፈዋል። ይሄ ጦርነት ጥይት ወይም ደግሞ ሃይብሪድ ዋርፌር የሚባለው አይነት ነው እና ከዚህ አንጻር የሚዲያዎቹ አጠቃላይ ትኩረትና ሽፋን የጦርነቱ አካል ወይም ሃይብሪድ ዋርፌር መሆኑን የሚያሳይ ሲሆን፣ እነዚህ ግንባር መሰረት ያሉት ህወሓት ድሮም ያደርገው የነበረውን አይነት ቅጥያ ነው። ህወሓት በ1983 ጀምሮ የተለያዩ ግንባሮችን ይፈቅር ነበረ። በእርግጥ ይህ ፓርቲ ዲስኦነስት በመሆን ወይም ደግሞ ከሃዲ በመሆን የታወቀ ነው። ለፖስተኑ ግብ ያሰባሰባቸው እና ከዛ መልሶ በመክዳት የታወቀ ነው። ራሱ የበላይ ሆኖ መቀጠል ነው ሁልጊዜም አላማው። ይሄ እስከዛሬ የነበረውን የትግል ታሪኩንም በመክዳት ከመጀመሪያ ጀምሮ ከነኢዲዩ ቀጥሎ እንዴት እንደከዳቸው እነ ኦነግንም እንዴት እንደከዳቸው የሚታወቅ ነው። የበላይ መሆኑን ደግሞ ይህን አዲስ አበባ ከገባ እንኳን በኋላ ከድሮ በገባ 17 ዓመት ትግሉ በኋላ የአራት ፓርቲዎች ብቻ ጥምረት ፈጥሮ ግንባር ፈጥሮ ለግንባሩ ግንባር ፈጥሮ ህነት ግንባር ነው፣ እንደገና ሌላ ኢህአዴግ ግንባር ነው። ግንባር ፈጥሮ ያደርግ የነበረው ልክ እንደ አምስቱ ሀገራት ብቻ የሌሎች ሀገራትን በብዙ ነገር እንደሚወስኑ አጋር አራት ራሱ ጋር አራት ተፈጥሮ እሱ ደግሞ ሚና ኑሮት መቀጠል የሚፈልግ ቡድን ነው ህወሓትና። አሁንም የሚመስለው በተለይ ለብርሃነ ገብረ ክርስቶስን ተቀላቅለው ሲታዩ ያንን ነው የሚመስለው። ሌሎቹ እዚህ ሀገር ውስጥ ብዙም ቤዝ የሌላቸው መሰረት የሌላቸው መሪ ተብለው የሚቀረቡ ሰዎች በሚዲያም የማይታወቁ እንደው የህነግ ወይም የብርሃነ ገብረ ክርስቶስ የማኪያቶ አጣጮች ነው የሚመስሉት፣ ወይም ደግሞ ማኪያቶ ለመጠጣት የተሰባሰቡ ቡድኖች ነው የሚመስሉት እንጂ እንደዚህ ታስቡበት ምን ብሎበት ህዝባዊ ተቀባይነት ያላቸው ሰዎች እና የመሳሰሉት መኖራቸውን እርግጠኛ መሆን አይቻልም። ከዚህ አንጻር ያው የህነግ በጣም ያረጀና ያፈጀ የራሱ ታክቲክን መልሶ ለመድገን ነው የሞከረው። እውነታውን እና ደግሞ ሀገር ውስጥ ያለውን ሁኔታ ሲታይ ግን ከዚህ በጣም በተቃራኒ ነው። ማለት የምዕራባውያን ሚዲያዎች እየዘገቡትና እያስተጋቡት ያለው እና ምናልባት በእነዚህ ግንባር ፈጥረው መንግስትን አስወግደው ሀገር እንደገና መንግስት እንሆናለን የሚሉት አሁን መንግስት ሊፈርስ እንዳለ ህዝብ መንግስት ላይ እንደተነሳ አዲስ አበባ በእንትን ውስጥ እንደወደቀች አድርገው የሚያስተጋቡ ናቸው። ይሄ በአጠቃላይ ለውጥ ሲመጣ ምን ምን መሟላት እንዳለባቸው የሚተነትኑ ጽሁፎችን ወይም ደግሞ ኤክስፔሪንሶችን ላየ ከዚህ ከእውነታው የራቁ ኦብጀክቲቭ ኮንዲሽኖችን ወይም ነባራዊ ሁኔታውን ያላሟላ ኦብጀክቲቭ ኮንዲሽኖችንም ደግሞ በፍጹም ከዛ ጋር የማይጣጣምበት ሁኔታ እያለ የተመሰረተ በመሆኑ ዝም ብሎ ከቅዥት ያለፈ ሌላ ተጨባጭ ነገር ያመጣል ብሎ ማሰብ አይቻልም። ከዛ አንጻር የተለያዩ ፓርቲዎችን የተለያዩ ብሔሮችንም ያገለለ ወይም ያላካተተን በመሆኑ እነዚህኞቹም ደግሞ እንደዚሁ መሰረት የሌላቸው ወይም በሀገር ውስጥም ወይም በሌላ መንገድ የማይታወቁ ስለሆነ በነባራዊ ሁኔታ የተፋፈ ወይም የተራራቁ ናቸው ማለት ይቻላል።
አቶ ዮሐንስ የሰላም አማራጭ መጥፋቱ ነው ለዚህ ውሳኔ ያበቃን ይላሉ።
ባለፉት 3 ዓመታት ጀምሮ እየተባሉ የነበሩ ነገሮች ነበሩ። ሀገራችን ውስጥ ያለው የፖለቲካ ልዩነት፣ የፖለቲካ ለመስማማት ሰላማዊ በሆነ መንገድ ንፍታ እየተባለ ብዙ ጊዜ ጥሪ ስጋር ነበረ። በተለይ ደግሞ ባለፉት 1365 ቀናት ደግሞ ትግራይ ላይ ጦርነት ከታወጀ ጊዜ ጀምሮ የትግራይ መንግስት በተደጋጋሚ ጥሪ ሲያስተላልፍ ነበረ። ምናልባት ከጥቂት ቀናት በፊት ደሴና ኮምቦልቻ እስከሚያዙ ድረስ ይህንን ጥሪ በተደጋጋሚ ነበር ሲቀርብ የነበረው ከትግራይ መንግስትም ከሌሎቹም ማለት ነው። ከዛ በኋላ ግን ይህንን ጥሪ አልቀበልም ብሎ አሻፈረኝ ያለ አካል የሰላም ጥሪ አልተቀበለም። ስለዚህ የሰላም ጥሪ ካልተቀበለ እያደረገ ካለው ጥፋት መታቀብ ስላለበት በጉልበት መወገድ መቻል አለበት የሚል እንቅስቃሴ የተደረገ ነው ላይ ያለው ማለት ነው። ይሄ ሲባል ግን ኢትዮጵያ ውስጥ አሁን ያለው ስርዓት ከተወገደ በኋላ ኢትዮጵያ ውስጥ ያሉት ኃይሎች በሙሉ በተለይ ኢትዮጵያ ውስጥ ያሉት ብሔር ብሔረሰቦች የራሳቸውን እድል በራሳቸው ለመወሰን ሀሳብ ያላቸው ወይም ደግሞ ይህንን ሀሳብ የሚቀበሉ ኃይሎች በሙሉ ተሰብስበው ሰላማዊ የሆነ የሽግግር ስርዓት እንዲኖር ስራ ይሰራሉ ማለት ነው ለወደፊቱ። እና መሬት ላይ ባለው አሁን ሰላም አልቀበልም ያለ ኃይል ስላለ ሰላም አልቀበልም ያለው በጉልበት እንዲወገድ፣ ከዛ በኋላ ደግሞ ግን ኢትዮጵያ ውስጥ ያለው የፖለቲካ ሽኩቻ በጉልበት ሳይሆን በሰላም፣ በንግግር፣ በድርድር ማለቅ ስላለበት ይህንን ሊያሰራ የሚችል ደግሞ አሰራር መሬት ላይ ይኖራል ማለት ነው። እና እነዚህ ሁለቱንም ለማካተት ተብሎ ነው ሁለቱም ሲጠቀሱ የነበሩት።
እንግዲህ አቶ ዮሐንስ እርስዎም ደሴና ኮምቦልቻ ከተደረሰ በኋላ ከዛ በፊት ድርድሩን ስላልተቀበለ ከዛ በኋላ በኃይል ለማስወገድ የሚሄድበት መንገድ እንዳለ ጠቅሰዋል። ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም ደሴና ኮምቦልቻ ህወሓት ከተቆጣጠረ በኋላ ወይም ለመቆጣጠር አጥቢያ ላይ እንዳለ በድርድር የሚያልቅ ነገር እንደሌለ ገልጸዋል። አስተያየት የሚሰጡ ሰዎች ህወሓት መሬት ላይ ባለው የውትድርና አቋሙ የኃይል ሚዛኑ ሲያጋድል ወይም የመሸነፍ አቅጣጫ ሲይዝ ድርድር ይጠይቃል፣ ማሸነፍ የሚመስል ወይም ደግሞ ከተማዎቹን ሲቆጣጠር ደግሞ ድርድር እምቢ ይላል ወይም ድርድር አልቀበልም ይላል በሚል ይወቀሳል። ድርድር አሸናፊነት በተያዘ ጊዜ እምቢ ወይም ተሸናፊነት በተያዘ ጊዜ ድርድር ማለት ይቻላል? ይሄ ሰላም ያመጣል ወይ?
እንግዲህ አስተያየት ሰጪዎቹ ሀሳብ ሊሆን ይችላል ብዬ ወስዳለሁ። ቅድም ጠቆም ለማድረግ እንደሞከርኩት የትግራይ መንግስት፣ የትግራይ አመራር ባለፉት 3 ዓመታት ከ2018 በፈረንጆች አቆጣጠር ጀምሮ ኢትዮጵያ ውስጥ ያለው የፖለቲካ ልዩነትና ሽኩቻ በጉልበት ሳይሆን በድርድር ቁጭ ተብሎ በመወያየት ነው የሚፈታው የሚል ጽኑ የሆነ አቋም ነበር የነበረው። ሁሌም የሚተላለፈው መልእክት ከዚህ የተለየ አይደለም። ጦርነት እንኳን ሊከፈት 1 ሳምንት ቀርቶት የትግራይ መንግስት ለሁሉም አፍሪካ ውስጥ ላሉትም፣ ኢትዮጵያ ውስጥ ላሉትም፣ ከዛ ውጭ ላሉትም አካላት ያሰራጨው ግልጽ የሆነ ደብዳቤ ነበር። የትግራይ ህዝብ የጥይት ድምፅ መስማት ሰልችቶታል፣ አይፈልግም፣ ተገደን ከገባን ግን ራሳችን ለመከላከል እንገደዳለን የሚል ግልጽ የሆነ ነገር ነበር ያስቀመጠው። በዛ ጊዜ በጣም መጥፎ በሚባልበት ጊዜ በነበረው ከጥር ጀምና ጥቅምት ጀምሮ እስከ ህዳር እስከ የካቲት እስከ መጋቢት አካባቢ የነበረው ጊዜ ተመሳሳይ ነገር ነበረ ሲነገር የነበረው። መቀሌ መልሰን ከያዝን በኋላ ተመሳሳይ ነገር ነበር ስንል የነበረው። ሰላም አለን ግን ደግሞ ሰላም ለማድረግ ተብሎ የተቀመጠ ነገር ነበረ። የትግራይ ህዝብ በ360 ዲግሪ መዘጋት ውስጥ ሆኖ ሌላ ነገር ሊያስብ አይችልም። ይህንን መዘጋት ከፈቱትና አደራደሩም መነጋገሩም እንችላለን እየተባለ ነበረ። ይህንን ሰሚ ሲያጣ ትንሽ እየተገፋ ሄደ። አሁንም የተወሰነ የአፋር ክልል የተወሰነ የአማራ ክልል ውስጥ ገብቶ የትግራይ ኃይልን ሰላም እንፈልጋለን እየተባለ ነበረ። ሰላም እንፈልጋለን ያለን የነበር ነው ትግራይ ውስጥ ብቻ በነበርንበት ጊዜም አይደለም። አፋር ውስጥም ገብተን እንደዛ ብለናል። አማራ ውስጥም እያለን እንደዛ እያልን ነበረ። እየተባለ የነበረው ግን በሌላኛው ሳይድ ተቀባይነት አልነበረው። 1 ዓመት ሙሉ ተመሳሳይ የሆነ ንግግር ሲናገር የነበረ አካል ነበረ። በትግራይ በኩል ያለው ተመሳሳይ የሆነ ምላሽ ደግሞ የሚሰጥ አካል ነበረ፣ ኢትዮጵያ ውስጥ ያለው ማለት ነው። ስለዚህ አስተያየት ሰጪዎቹ ከምን አንጻር እንዳዩት አላውቅም። እውነታው መሬት ላይ ያለው ሁኔታ የሚያሳየው ግን መሬት ሲያዝ ወይም ደግሞ ሲሸነፍ ወይም ሲያሸንፍ ሳይሆን አንድ ደረጃ ላይ እስከሚደርስ በተከታታይ ተመሳሳይ የሆነ ጥሪ ያስተላለፍም ነበረ። አሁን ደሴና ኮምቦልቻ እስከሚደረስ ድረስ እንዲየው እያለ የነበረ ኃይል ከዛ በኋላ እንግዲህ አቋራጭ የሌለው የሰላም ጥሪ እየተላለፈ ሊኖር አይችልም። እንደዚህ እየተባለ ሰላም ብቻ እያልን መሄድ ስለማንችል በሚገባው ቋንቋ መናገር ጥሩ ነው በሚል ካሁን በኋላ የኃይል በጉልበት መወገድ አለበት ወደሚለው አማራጭ ተገባ ማለት ነው።
አቶ ብሸት ድርድርን በተመለከተ ላነሳንላቸው ጥያቄ ምላሽ ሲሰጡ ቀድሞውኑ አንድን ሀገርና ሕዝብ ለማፍረስ ሕዝቦቿን ለመበተን የተነሳ ድርድር ብሎ እንዴት ይጠይቃል ሲሉ መልሶ ይጠይቃሉ።
እንግዲህ ሁላችንም የምናውቀውና ሆን ብለው መዘንጋትና መርሳት ከሚፈልጉት አካላት ውጭ የአንድ ሀገር የመከላከያ ሰራዊት ላይ ሚት ተኩሶ ለዚህ እንደዚህ አይነት ችግር ፈጥሮ ድርድር ማለት ይሄ አንድ ሀገር መንግስት ምንም አላት ተብሎ አይታሰብም። መከላከያ ሰራዊት ላይ ወይም የሉዓላዊነቱ መገለጫ የሆነው ተቋም ላይ ያንን አይነት አጸያፊና ነውረኛ ድርጊት ፈጽሞ የመከላከያ ሰራዊቱን ለማፍረስ በርካታ እርቀት ተሂዶ እንደዚህ አይነት ወንጀል ከተፈጸመ በኋላ ወንጀለኛም ሆኖ ልደራደር ማለት ይሄ ለህግና ስርዓት በፍጹም ተገዢ አለመሆን እስከዛሬ ይዘውት የነበሩት ነገር አንሶኛል ብሎ እንደገና ከመነሳት ወይም ደግሞ ሲግግግ ከመሆን የሚመነጭ ነው ይህንንም ብሎ
ያም ሆኖ አቶ ዮሐንስ አሁን የምንቀበለው ድርድር የለም ባሉት ላይ አቶ ብሸት አስተያየት እንዲሰጡ ጠየቅናቸው።
አሁን በኋላ በኃይል ወይም በመከላከያና በተመሳሳይ የወታደራዊ አቅም የበላይነት አግኝተናል ብለው በቅዥት ያሰቡት ይመስለኛል። ይህንን በቅዥት የምልበት ምክንያት አንደኛ አሁን ያለው ጦርነት ባህሪ ካለመረዳት የመነጨ ነው። የሀገሪቱ በተለያዩ ብሮች ተከፋፍላ ወይም ደግሞ የብርቅነቱትን እየሰፋ ሄዶ እየገነነ ሄዶ አሁን ያለንበት ሁኔታ ላይ ደርሰናል። በእንደዚህ አይነት ሁኔታ የትግራይ ወይም ደግሞ የትነር ሰራዊት የገፋ ነው ወይም ደግሞ ልቆጣጠር እችላለሁ ከሚል የቅንጅት አሰስመንት የመነጭ ይመስለኛል። ወይም ደግሞ አሁን አድቫንስ እያደረግን ስለሆነ ወይም አሁን ያለበት ኮምፒውተር አደጋ አካባቢ ስለሆነ ጥንቅንሽ አካባቢ ስለሆነ እናሸንፋለን የሚል የፕሮፓጋንዳ አካል ነው ይሄ በራሱ። የኢንፎርሜሽን ዋርፌርም አካል ነው ይሄ ንግግር በራሱ ማለት ነው። እና ከዚህ ከኢንፎርሜሽን ዋርፌር ወይም ከሳይኮሎጂካል ዋርፌር ከመረጃና ከስነ ልቦና ጦርነት አንጻር ብቻ ነው እንጂ ሊታይ የሚችለው ነባራዊ ከነባራዊ ሁኔታው በፍጹም የራቀ ነው። ጥሩ አንድ ነገር ብቻ ማለት የምፈልገው ይቺ ሀገር ባለቤትናት ባለቤት አልባ አይደለችም። መንግስት አሁን ያለው መንግስት በምርጫ ተመረጠ ወይ ምን አለ ህጋዊ ነው አይደለም ዲሞክራሲያዊ ነው አይደለም የሚለው እንዳለው ነው። ተገረችም ታሪክ ያላት ህዝብ ያላት የቆየ ባህልም ታሪክም የአርበኝነት መንፈስም ያለው ህዝብ እና ይህ ሀገር ባለቤት አለው። ማንም ምን ብሎ ከውጭ ሆኖ በሚዘውረው ወይም ደግሞ በሆነ ሚዲያ የፕሮፓጋንዳ ጦርነት እና በመረጃ ጦርነት በሰነልቦና ጦርነት የሚፈርስ ሀገር አይደል። ቶ ይህ ሀገር ባለቤት አለው። በአሜሪካ ሆኖ ነው ማቲያቶ ለመቀጣት የሚሰባሰቡ ድርጅቶችና ስፖንሰሮቻቸው የምትፈርስ ሀገር አይደለችም። መንግስት ሊንገራገጭ ይችላል፣ መንግስት ልሄድ ሊመጣ ይችላል። ኢትዮጵያ እንደ ሀገር ግን ትቀጥላለች። የእነዚህ ድርጅቶች ወይም ደግሞ ግንባሮችም አጠቃላይ አካሄድ በተለይ በተለይ ለትግራይ ህዝብ እጅግ በጣም አደገኛ አካሄድ ነው እና ለትግራይ ህዝብም የሚያዝኑ ከሆነ ከዚህ ድርጊታቸው መታቀብ ቢታቀቡ ጥሩ ነው። ኢትዮጵያም ነው ባለቤት አላት፣ ሀገር ይሄ ሀገር ባለቤት አለው የሚለውን በቶ አስተላለፍ ነው የሚፈልግ።
አድማጮች፣ ለዘገባው የተያያዘው ሰዓታችን ተጠናቀቀ እንጂ ዘገባው አልተጠናቀቀም። ክፍል ሁለቱን በሌላ ጊዜ ይዘን እንመለሳለን። በሌላ በኩል ሰሞኑን ከዚሁ ጋር በተያያዘ አዲስ አበባ የሚገኙ የፖለቲካ ፓርቲዎች ጥምረት መግለጫ ሰጥተው ነበር። መግለጫውን የተከታተለው ኬኔዲ አባተ ነው፣ ተከታዩን ዘገባ አስተናግዷል።
በርካታ ሰብአዊ ቀውሶችን ያስከተለ አንድ አመት ያለፈው የሰሜን ኢትዮጵያ ግጭት እየተስፋፋ በሄደበት በአሁን ወቅት የተለያዩ አካላት የክተት ጥሪዎችን በማስተጋባት ላይ ናቸው። በአዲስ አበባ የሚንቀሳቀሱ 15 የፖለቲካ ፓርቲዎች የጋራ ምክር ቤት በትናንትናው ዕለት በሰጠው መግለጫ የራሱን ስኬት በሌሎች ውድቀት ላይ የማስፋካት ፍላጎት አለው ብሎ የገለጸው ህወሓት በሰሜን ኢትዮጵያ እየተካሄደ ባለው ጦርነት በሰውና በንብረት ላይ በርካታ ውድመትና ኢሰብአዊ ድርጊቶችን እየፈጸመ እንደሚገኝ አመልክቷል። ምንም እንኳን ይህን መሰል ወንጀላዎችን በመንግስት በሽብርተኝነት የተፈረጀው ህወሓት በተደጋጋሚ ቢያስተባብልም ኃይሎቹ ፈጽመዋል ያላቸውን ኢሰብአዊ ድርጊቶች እንደሚያወግዝ የገለጸው የጋራ ምክር ቤቱ በመንግስት የተላለፈውን የክተት ጥሪ እንደሚደግፍ ገልጾ ህዝቡም ለጥሪው ተግባራዊ ምላሽ እንዲሰጥ ጠይቋል። ህወሓትና ራሱን የኦሮሞ ነጻነት ሰራዊት የሚለውና መንግስት ኦነግ ሸኔ ብሎ የሚገልጸው ኃይል ኢትዮጵያን ለማፍረስ እየሰሩ ስለመሆናቸው የገለጸው ምክር ቤቱ በኢትዮጵያ ላይ ተደቅኗል ያለውን የህልውና አደጋ ለመመከት የፖለቲካ ፓርቲዎች በንቃት እንዲሳተፉም ጠይቋል።
የየፓርቲዎቻችን ሁሉም መዋቅሮች በሚደራጀው የጋራ ግብረ ኃይል ንቁ ተሳታፊ እንድትሆኑና ሙሉ ትኩረታችሁን የተደቀነብንን የህልውና አደጋ መመከት ላይ እንዲሆን እንጠይቃለን። መላው የአዲስ አበባ ነዋሪና መላው የኢትዮጵያ ህዝብ ዛሬ በአንድነት ቆመን ሀገር የምናድንበት ወቅት እንጂ በትንሿ ስኬት የምንሞጋገስበት በተሰራውና ባለፈው ስህተት ጣት የምንቀሳሰርበት ጊዜ አይደለም። ይልቁንም ከፊታችን የመጣውን ሀገር አፍራሽ ኃይል የምንመክትበትና በጋራ ቆመን መስዋዕትነት የምንከፍልበት ጊዜ እንጂ። ስለዚህም ልዩነታችንን ወደ ጎን በመተው በጋራ መቆም አለብን እንላለን።
የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ይህን መልእክት ያስተላልፈው በሰሜን ኢትዮጵያ እየተስፋፋ ያለው ግጭት ያለምንም ቅድመ ሁኔታ እንዲቆምና በግጭቱ የተሳተፉ አካላት ለድርድር እንዲቀመጡ ያለም አቀፉ ማህበረሰብ ጫና ይበልጥ በበረታበት ወቅት ነው። የኢትዮጵያ መንግስት ኃይሎችና በህወሓት የሚመሩት ኃይሎች ነፍጣቸውን አውርደው ለዘላቂ የተኩስ አቁም ስምምነት እንዲደራደሩ ዩናይትድ ስቴትስን ጨምሮ የተለያዩ ሀገራትና ዓለም አቀፍ ተቋማት ከሰሞኑ ተደጋጋሚ ጥሪዎችን ማቅረባቸው ይታወሳል። የተባበሩት መንግስታት የጸጥታው ምክር ቤትም ባወጣው የጋራ መግለጫ መሰል መልእክት አስተላልፏል። የጸጥታው ምክር ቤት በመግለጫው ለግጭቱ ዘላቂ መፍትሄ ማምጣትና ሰላምና መረጋጋትን ማስፈን እንዲቻል ሁሉን አቀፍ ብሔራዊ ውይይት የሚካሄድበት ምቹ ሁኔታ እንዲፈጠርም ጠይቋል። እንደ አፍሪካ ህብረት ያሉ ቀጣናዊ ድርጅቶችና በተለይም የህብረቱ የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ ለግጭቱ ሰላማዊ መፍትሄ ለማፈላለግ የሚያደርጉትን ጥረት እንደሚደግፉም የጸጥታው ምክር ቤት አባላት በጋራ መግለጫቸው አስታውቀዋል። ይሁን እንጂ ያለምንም ቅድመ ሁኔታ ግጭቱ ቆሞ ድርድር እንዲጀመር የሚለው ጥያቄ በሁለቱም ወገን እስካሁን ተቀባይነት ያገኘ አይመስልም። ይልቁንም አንዱ በሌላው ላይ የበላይነትን ለማግኘት በተለያየ መልኩ የሚደረገው ጥረት ቀጥሏል። ሰሞኑን የኢትዮጵያ መንግስት ለቀድሞ የሰራዊት አባላት ጥሪ ሲያደርግ በተቃራኒው ህወሓትን ጨምሮ 9 ጸረ መንግስት ቡድኖች ዋሽንግተን ዲሲ ውስጥ መንግስትን ለመጣል ጥምረት መመስረታቸውን ሮይተርስ መዘገቡ ይታወሳል። ይህን ጥምረት በተመለከተ አስተያየት የተጠየቁት የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት ጥምረቱን አምርረው ያወገዙ ሲሆን ሌላኛው የውክልና ጦርነት አካል ነው ሲሉም ገልጸውታል። አቶ ሙልጌታ አበበ የጋራ ምክር ቤቱ ሰብሳቢ ናቸው።
ፍላንት የተላለፈው ወይም የተሰጠው መግለጫ በእኛ እምነት ንብደት ነው ብለን ነው የምንወስደው። ምንም ጥያቄ የለውም። ይቺን ሀገር መልሶ ወደኋላ ወደ አዘቅት ውስጥ የሚከት ወደኋላ የሚመልስ ማንኛውንም ነገር ያላገናዘበ ኢትዮጵያ ያለችበትን ሁኔታ ያላገናዘበ በእጃዙር ቀኝ ግዛት በውክልና ጦርነት እያካሄድን ባለንበት ጊዜ የውክልና ጦርነት ነው እየተካሄደ ያለው። ኢትዮጵያ ራሷን ነፃ ለማውጣት እንደ ሀገር ለመቀጠል የምትከፍለው ዋጋ ከአሸባሪው ቡድን ጋር ብቻ አይደለም። ይህ አሸባሪው ቡድን ለጦርነት ውክልና የተሰጠው ኃይል ይህን የውክልና ጦርነት ሳይረዱ ቀርቶ አይደለም። ውክልናውን በሁለት መንገድ ለማስኬድ በግንባር ውክልና ያለው ዓለም ይዋጋ፣ ሰላማዊ በሚመስል መንገድ ደግሞ ለማደናገር ህዝቡን ለመከፋፈል ሐሳቡን በአንድ አድርጎ እንዳይሄድ ይሄም አማራጭ አለ ብሎ የማሳያ አንዱ የውክልና የትግል ስልታቸው ነው ብለን ነው የምንወስደው።
የጋራ ምክር ቤቱ ጻፊ አቶ ኤፍሬም አሰፋም እንዲሁ ተቀባይነት የሌለውና ከኢትዮጵያ ህዝብ ፍላጎት የተጻረረ ያሉትን በዲሲ ተመሰረተውን ጥምረት ሀገር ለማፍረስ የሚደረገው እርምጃ አካል ነው ሲሉም ገልጸውታል።
ይህ ኃይል እንግዲህ ጠላቶቻችን ወይም ኢትዮጵያን ለማፍረስ ሌት ተቀን የሚለፉ የሚተጉ ኃይሎች የፈጠሩትና ኢትዮጵያን ለማፍረስ አሁንም የሚቀጥሉ መሆናቸውን የሚያመላክት ኢትዮጵያ እስካልፈረሰች ድረስ እንደማይተኙ ያመላከተ መግለጫ ነው። ከኢትዮጵያ ህዝብ ውሳኔ ጋራ የሚጋጭ የኢትዮጵያን ህዝብ ውሳኔ ፍጹም ያጣጣለ እና ፍጹም ተቀባይነት የሌለው ውሳኔ ነው። ምክንያቱም የኢትዮጵያ ህዝብ ይበጀኛል ያለውን በሚገርም ሁኔታ በተሻለ ዲሞክራሲያዊ በሆነ መንገድ መርጧል። ስለዚህ የመረጠው መንግስት ቅቡልነት ያለው መንግስት ነው፣ በህዝቡ ፍቃድ ስልጣን የያዘ መንግስት ነው። ምክር ቤቱም ይህን ኃይል አይቀበልም፣ ተቀባይነትም የለውም፣ ድርጊቱንም እናወግዛለን። የዚህ ድርጊት ደግሞ ምንጭ ኢትዮጵያን ለማፍረስ የሚደረግ ጥረት እንደሆነ መታየት መቻል አለበት።
በዚህ ጉዳይ ላይ ሮይተርስ ማብራሪያ ጠየቅኳቸው ያላቸው የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ቢሌኔ ስዩም ምላሻቸው ከዚህ ቀደም በትዊተር ገጻቸው ላይ ያሰፈሩት ጽሑፍ መሆኑን የገለጹ ሲሆን የቢሌኔ የትዊተር ገጽ ላይ የሰፈረው ጽሑፋቸው ከሶስት ዓመታት በፊት የተከፈተው የፖለቲካ ምህዳር ለተቀናቃኞች ልዩነታቸውን በምርጫ ኮሮጆ እንዲፈቱ ሰኔ 2013 ዓመተ ምህረት እድል ፈጥሯል የሚል ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። በዌብሳይታችን amharic.vnews.com ላይ እንገኛለን። በፌስቡክ @amharic ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር #amharic ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም horn@vnews.com ላይ ኢሜል አድርጉልን። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንለፍ። ወደ መጨረሻው ዘገባችን ወሰዳችሁ። የተፈጥሮና ማህበራዊ ሳይንስ ትምህርቶችን የመስማት እክል ለገጠማቸው ኢትዮጵያውያን ለማስተማር ትልቅ ሚና እንደሚኖረው የተነገረለት ልዩ የምልክት ቋንቋ መዝገበ ቃላት ይፋ ተደርጓል። መዝገበ ቃላቱ የተዘጋጀው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስር በሚገኘው የሆሳና መስማት የተሳናቸው ትምህርት ቤት ነው። የፊንላንድ መንግስት ደግሞ የገንዘብ ድጋፍ እንዳደረገለት ተሰምቷል። መዝገበ ቃላቱን የማሰናዳት ሂደቱን የመሩት ከሶስት ዓመት በፊት በበጎ ሰው ሽልማት አሸናፊው ዶክተር መኮንን ሙላት ናቸው። ስለ መዝገበ ቃላቱ ይዘትና ፋይዳ የበለጠ ለማወቅ ሀብታሙ ስዩም በስልክ መስመር አነጋግሯቸዋል።
እንግዲህ ይሄ የመጀመሪያ ስራችን አይደለም። ከዚህ በፊት በጣም በርካታ መጽሐፍቶችን አዘጋጅተናል። ምልክት ቋንቋ መማሪያ መጽሐፍትን አዘጋጅተናል። በተለይም በጣም ታዋቂ የሆነው በሀገራችን የምልክት ቋንቋ መማሪያ ለጀማሪዎች የሚል ለትምህርት ቤት አገልግሎት የሚል አምስተኛ እትም ድረስ አሳትመናል በተለያየ ጊዜ እና ያንን በሁሉም የሀገራችን ክፍል አከፋፍለናል። ማስተማሪያቸው ህጻናትን መርዳት የሚል መጽሐፍ፣ የአማርኛ ንባብ መልመጃ መስማት ለተሳናቸው የሚል መጽሐፍ፣ የተለያዩ ቪዲዮዎች፣ በጣም በርካታ የሆኑ የተለያዩ የትምህርት መርጃ መሳሪያዎች ወደ 25 ምናምን አካባቢ የሚጠጉ ልዩ ልዩ እናዘጋጅ ነበርና በዚህ በተለይም ስልጠና በምንሰጥበት ጊዜ እየተዟዟር ይሄ የምልክት ቋንቋ መማሪያ ለጀማሪዎች የሚለው መጽሐፍ አለ። ኦኬ፣ በአንደኛ ደረጃ ላሉት ያገለግላል። መስማት የተሳናቸው ብሔራዊ ማህበር ኢትዮጵያ ያለውም ያዘጋጀው ኢትዮጵያ ምልክት ቋንቋ መዝገበ ቃላት አለ። ይሄ ለቀን ተቀን ተግባቦት የሚያገለግል ነው። ነገር ግን በሁለተኛ ደረጃ ለተፈጥሮ ሳይንስ እና ለማህበራዊ ሳይንስ ትምህርት ለሱ አገልግሎት የሚውል የምልክት ቋንቋ በቂ የለም። በዚህም ደግሞ መምህራን እጅግ በጣም ይቸገሩ ነበር። አስተርጓሚዎችም ደግሞ ወደ ሁለተኛ ደረጃ ትምህርት አካባቢ ያሉትን የተለያዩ ትምህርት አኖቶችን ለማስተርጎምም በጣም ይቸገሩ ነበር እና ከዚህ በመነሳት ነው ይህንን ችግር በማየት በመጀመሪያ በሁለተኛ ደረጃ የሚያስተምሩ መስማት ህጻናቸውን የሚያስተምሩ ትምህርት ቤቶች የት አሉ የሚለውን ትናየን ያሉ ምልክቶች ይስሉ ወይ ለምሳሌ በማህበራዊ እና በተፈጥሮ ሳይንስ አካባቢ ያለውንም አየን። ያሉትን መሰብሰብ ጀመርን እና ለምሳሌ ከዚያው ከሆሳማ፣ ከአዲስ አበባ፣ ከሐረር አካባቢ መምህራን እና መስማት የተሳናቸው ተማሪዎች ይጠቀሙባቸው የነበሩ ምልክቶችን እየሰበሰብን ቆየንና ቅዳችን የነበረው እንግዲህ በመዝገበ ቃላት አዘጋጅተን ከዚያ በኋላ ይህን ችግር ለመቅረፍ አዘጋጅተን ከዚያ በኋላ እናሰራጫለን ከሚል አንጻርና ያንን ችግር አይተነው ነው ይህንን መጽሐፍ ወይም ደግሞ መዝገበ ቃላቱን ለማዘጋጀት የገባ ነው ማለት ነው።
ይህ መዝገበ ቃላት መዘጋጀቱ ፋይዳው ምንድን ነው የሚለው እናነሳሳ። በዋነኝነት የሚጠቅማቸው የህብረተሰብ ክፍሎችስ የትኞቹ ናቸው?
በዋነኝነት ተጠቃሚዎቹ በሀገራችን ያሉ ሁሉም መስማት የተሳናቸው ተማሪዎች ናቸው በመጀመሪያ። ከዚያ ስናልፍ የምልክት ቋንቋ አስተርጓሚዎች እንደዚሁም ደግሞ መምህራን ራሳቸው የምልክት ቋንቋ የሚችሉ መምህራን የሚያስተምሩትን ትምህርት በትክክል ማስተላለፍ ኮሙኒኬት ማድረግ እንዲችሉ እና ጥራት ያለው ትምህርት መስጠት እንዲችሉ መምህራንም እጅግ በጣም ይጠቅማቸዋል። በአጠቃላይ መስማት የተሳነው ማህበረሰብ ይሄ ዲፍ ኮሚኒቲ የምንለው ተጠቃሚ ይሆናል። ምክንያቱም ይሄ ተጨማሪ ቃላቶች አሁን በፊት አገልግሎት ላይ ያሉ ቃላቶች ሁሉ ስለመጡ ኢትዮጵያ ምልክት ቋንቋን ያበለጸገዋል ማለት ነው። ለቋንቋው እድገት ለምልክት ቋንቋው እድገት ትልቅ አስተዋጽኦ ይኖረዋልና የኢትዮጵያ ምልክት ቋንቋን ስታንዳርዳይዝ ለማድረግ ወይም ደግሞ ወጥነት እንዲኖረው ለማድረግ እንደዚህ በዲክሽነሪ ተዘጋጅቶ በሚቀርብበት ጊዜ ወጥ ይሆናል ማለት ነው በሁሉም አካባቢ ጥቅም ላይ ሲሆን ማለት ነው። እና ከዛ ባለፈ ወላጆች እና አሳዳጊዎችም ይህንን መጽሐፍ በመጠቀም ከመስማት የተሳናቸው ልጆቻቸው ጋር በተሻለ ሁኔታ እና ጥልቀት ባለው መግባባት ያደርጋሉ እና ልጆቻቸውንም ደግሞ የቤት ስራ በሚሰጣቸው ጊዜ በቤታቸው ድጋፍ ሊያደርጉላቸው ይችላሉ። በተሻለ ኮሚኒኬት ማድረግ ይችላሉ እና ወላጆችም አሳዳጊዎችም ትምህርት ተሳትፎ ላይ ጉልህ አስተዋጽኦ እንዲያደርጉ ያስችላቸዋል ማለት ነው።
የምልክት ቋንቋ መዝገበ ቃላት በማዘጋጀት ሂደት ውስጥ ስለገጠሟችሁ ተግዳሮቶች ጥቂት እናውራ። መደበኛውን መዝገበ ቃላት ማዘጋጀት በራሱ ትንሽ ይፈትናል። ይሄኛውስ ምን አይነት አዳዲስ ፈተናዎች አሉት?
ይሄኛው ፈታኝ ያደርገዋል። ለምን? ምክንያቱም አንድ ቃላቶች ይሄ ቀን ተቀን በምናደርጋቸው ተግባቦት ላይ የሚውሉ አይደሉም። ስለዚህ የሚያደርገው አንዱ እሱ ነው። ነገር ግን እንግዲህ ችግር ሲያጋጥመው ነው ያንን ችግር ለመወጣት ሁሉ ጊዜ መፍትሄ የሚፈልገው እና ስለዚህ እንደዚህ አይነት ቻሌንጆች በሚኖሩ ጊዜ አብረው ደግሞ ሶሉሽንም ይዘው ይመጣል እና በዚያ ሂደት ውስጥ ብዙ መስማት የተሳናቸውን ከሚያስተምሩ መምህራን ጋር ውይይት እናደርግ ነበር። መስማት የተሳናቸው ራሳቸው ሆነው በመምህርነት የሚያገለግሉ የተማሩ መስማት የተሳናቸው አሉና እነሱ ትልቅ ግብዓት ነበሩ። የተሻለ ልምድ ስላላቸው ተማሪዎች ራሳቸው መስማት የተሳናቸው ተማሪዎች አንድን ቃል ለምሳሌ ምረልና ወደ ኬሚስትሪው ምናምን አካባቢ ስንሄድ አቶሚክ ናምበር ብንል አቶሚክ ናምበር ምንድን ነው? አቶሚክ ናምበርን ኤክስፕሌን ማድረግ ያስፈልጋል፣ ማስረዳት ያስፈልጋል ለተማሪዎቹ። ከተረዱ በኋላ ግን ከዚያ በኋላ ይሄ እንደዚህ ከሆነም ለዚህ ምልክት እንደዚህ ብናደርገው ይሻላል የሚል ራሳቸው ሳጀስት ያደርጋሉ እና ያንን እንወስዳለን ማለት ነው። እና ስለዚህ በአንድ ቃል ላይ ራሱ ረዘም ያለ ጊዜ እየተደረገበት ከዚያ በኋላ ወደ ዲክሽነሪው እንዲካተት እናደርጋለን። ስለዚህ መጀመሪያ መግባባት እና ሌሎችስ አካባቢዎች ያ ቃል ለምሳሌ አገልግሎት ላይ ውሎ ነበር እንዴት ነበር ምልክት የሚያደርጉትንም ያንን ሀሳቢ ማድረግ ያስፈልጋል። ስለዚህ ብዙ ንጽጽር ከዚህ አካባቢ ማድረግ ያስፈልጋልና ፈታኝነት አለው።
እንግዲህ ይሄ መዝገበ ቃላት በተለይ የመስማት አቅማቸውን ክልል ለገጠማቸው ኢትዮጵያውያን ትልቅ ድጋፍ እንደሚኖረው ቀደም ብለው ገልጸዋል። እንደው እነዚህ ህብረተሰብ ክፍሎችስ በሰፊው እንዲያገኙት በያሉበት እንዲዳረስ ምን እየተደረገ ይገኛል?
እንግዲህ ከዚህ በመቀጠል ሰፋ ያለ ኔትወርክ አለን። በሁሉም ክልሎች አካባቢ ከየትምህርት ቢሮዎች ጋር እንትን እንላለን እንደርሳለን። እና በዚያ በኩል በሁሉም ትምህርት ቤቶች በተለይም ደግሞ መስማት የተሳናቸው ተካተው ባሉበት ትምህርት ቤቶች ሁሉ እንዲደርስ ማድረግ ይቻላል። እና ያው ቀደም እንዳልኩ ብዬ እንደገለጽኩትም መስማት ለተሳናቸው የተሻለ ትምህርት እንዲደርስ ጥራት ያለው ትምህርት መምህራንንም የአቅም ማጎልበቻ ስልጠናዎችንም ስለምንሰጥ ብዙዎችን እንደርሳለን።
ዶክተር መኮንን ሙላት በእጅጉ አመሰግናለሁ። በአይነቱ ልዩ ስለሆነው የምልክት ቋንቋ መዝገበ ቃላት አጠር ያለ ማብራሪያ ስለሰጡን።
እሺ፣ እኔም በጣም አመሰግናለሁ እንግዳ አድርጋ ስለጋበዛችሁኝ። ይገርስልኝ።
ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።